Gambino VOA.
የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምን አመሻችሁ የጋቢና ቪኦኤ አድማጮች። የዕለተ ሰኞ ጥር 9/2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ለዛሬም ወቅታዊ ጉዳዮችን የሚዳስሱና ወጣቶችን የሚመለከቱ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል
እንግዲህ ተሽከርካሪዋ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞተር ሳይክል፣ ከመኪና ጋር እንዲሁም ከባጃጅ ሴፓርቶችን በመጠቀም ነው አዋቀረ ለተሳይቻልኩኝ።
የሰማችሁት በአሶሳ ከተማ ራሱ በሰራው መኪና የተሞሸረውን ወጣት አዩ ያህያ ነው። ስለሰራት መኪናና ሌሎች ስራዎቹ ሊያወራን የምሽቱን እንግዳችን አርገን ጋብዘናል። አብራችሁን ከመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣም ያላቸው ሙዚቃዎችም አዘጋጅተናል። ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየነኝ፣ በቅንብሩ ኤልያስ አስማረ አብሮኛል። በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸው ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1986 ዓ.ም ተመረጠ ጀምሮ የጥቁሮች መብት ታጋይና የነጻነት አቀንቃይ ማርቲን ሉተር ኪንግ የልደት መታሰቢያ ስታከብር የቆየች ስትሆን በዛሬው ዕለትም ይህንኑ በማክበር ላይ ትገኛለች። በዩናይትድ ስቴትስ የቀን መቁጠሪያ ላይ በፌደራል በዓላቱ ዝርዝር ውስጥ ስራ ዝግ ሆኖ በግለሰብ ስም ክብር የሚደረግባቸው ቀኖች የሀገሪቱ መስራቾች ናቸው የሚባሉት ጆርጅ ዋሽንግተን እና የሲቪል መብቶች ትግል አውራ የሆኑት ማርቲን ሉተር ኪንግ መሆናቸው ተመልክቷል። ይሁን እንጂ የዘንድሮ መታሰቢያ በዓል የሚታሰበው የነጻነት አቀንቃኙ ማርቲን ሉተር ኪንግ ይታገላቸው ከነበሩት ነገሮች አንዱ የሆነው በተለይም የጥቁር መራጮች መብት አከራካሪ በሆነበት ሁኔታ ውስጥ መሆኑ ተገልጿል። የዘንድሮ የልደት በዓል ለሕግ መወሰኛ ምክር ቤት የቀረበው የመራጮች መብት ሕግ ባለመጽደቁ ምክንያት የጥቁሮች መብት በዘመናት ውስጥ ምንም ያህል አልተራመደም በሚል ከባድ ወቀሳ ውስጥ ሆኖ የሚከበር መሆኑም ተገልጿል። በማሊ የተባበሩት መንግስታት ድርጅት ሰላም አስከባሪ ጦር ወደ ምዕራብ አፍሪካዊቷ ሀገር ማሊ የሚያደርገውን በረራ ለጊዜው ሙሉ ለሙሉ ማቋረጡን የገለጸ ሲሆን የአውሮፓ ህብረት ደግሞ በማሊ የአየርና የየብስ ትራንስፖርት ላይ ማዕቀብ ማስተላለፉን አስታውቋል። የተባበሩት መንግስታት ድርጅት ትላንት እሁድ ለሰራተኞቹ ባስተላለፈው የኢሜይል መልእክት ሁሉም በረራዎች ላልተወሰነ ጊዜ የተቋረጡ መሆኑን ገልጾ ከማሊ መንግስት ባለስልጣናት ማረጋገጫ ሲገኝ በረራዎቹን እንደገና እንደሚጀምር አስታውቋል። የመንግስታቱ ድርጅት ብዙዎቹ በረራዎች የሚደረጉት ከማሊ ዋና ከተማና ከማዕከል ወደ ሰሜን የሀገሪቱ ክፍሎች ወደሚገኙ ከተሞች መሆኑን ተመልክቷል። በመፈንቅለ መንግስት ስልጣን የጨበጠው የማሊ ወታደራዊ መንግስት በዚህ አመት አካሂደዋለሁ ያለውን ምርጫ ወደ 5 አመት በማስተላለፉ በርካታ የምዕራብ አፍሪካ ሀገራቶች ማሊ ላይ ማዕቀብ የጣሉ መሆናቸውን ማስታወቃቸው ይታወሳል። በመፈንቅለ መንግስቱ ከስልጣን የተወገዱት የቀድሞ የማሊ ፕሬዝዳንት ኢብራሂም ቦባካር ኬታ ትላንት እሁድ በ76 አመታቸው ባማኮ በሚገኘው መኖሪያ ቤታቸው ውስጥ ከዚህ ዓለም በሞት መለየታቸውን ይታወሳል። አቡ ዳቢ አውሮፕላን ማረፊያ የተላከ የድሮን ጥቃት 3 ሰዎች ተገደሉ። ዩናይትድ አረብ ኤሚሬትስ ባለስልጣናት የደሃቢ ዓለም አቀፍ አውሮፕላን ማረፊያ አካል በሆነው ስፍራ የሚገኙ 3 የነዳጅ ማጠራቀሚያ ታንከሮችን በድሮን መሆኑ በተገመተ ጥቃት እንደደረሰባቸው ተናግረዋል። የሀገሪቱ መንግስት ዜና አገልግሎት ባለስልጣናቱን ጠቅሶ እንዳስታወቀው በደረሰው ጥቃት ቢያንስ 3 ሰዎች የሞቱ ሲሆን ሌሎች 6 ደግሞ መቅሰላቸው ተመልክቷል። ከሟቾቹ 2 ህንድና 1 የፓኪስታን ዜጎች እንደሚገኙበትም ተነግሯል። ፖሊስ ሁኔታው እየተጣራ መሆኑን ቢገልጽም የየመን ሁቲዎች ዛሬ ሰኞ በሰጡት መግለጫ ወደ ዩናይትድ አረብ ኤሚሬትስ ጠልቆ የሚገባ ጥቃት የሰነዘሩ መሆናቸውን አስታውቋል። ለሁኔታው ግን ዝርዝር መግለጫ አልሰጡም። ዩናይትድ አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር ከ2015 ዓ.ም ጀምሮ የየመን ሁቲዎችን የሚወጋውና በሳውዲ አረቢያ የሚመራው የጦር ህብረት አባል መሆኗ ይታወቃል። ዘገባዎቹ የተገኙት ከአሶሺየትድ ፕሬስና አጃንስ ፍራንስ ፕሬስ ነው። ትላንትና ኦድ ዩናይትድ ስቴትስ እንደ ዋይምስራቅ ግዛት የመጣውና ከፍተኛ ንፋስና በረዶ የቀላቀለው የክረምት ወጀብ ትልቅ ጉዳት ማድረሱ ተገለጸ። ከፍተኛ ወጀብ ዛፎችን የገነዳደሰ፣ ጣራዎችን የነቃቀለ፣ መንገዶችንም በስብርባሪዎች የሞላና ብርቱ ቅዝቃዜን ያስከተለ መሆኑን ተመልክቷል። በአካባቢዎቹ የኃይል ስርጭትን ያወደመ ሲሆን ወደ 260,000 በላይ የሚሆኑ ሰዎች በጆርጂያ፣ ሰሜን ካሮላይና፣ ደቡብ ካሮላይናና ፍሎሪዳ ግዛቶች የሚገኙ ደንበኞችን ያለ መብራት ማስቀረቱም ተነግሯል። በሻርለት ዳግለስ ዓለም አቀፍ አውሮፕላን ጣቢያ ከ1200 በላይ የውድ በረራዎች የተሰረዙ ሲሆን አውሮፕላን ጣቢያ ውስጥ 90% የሚሆኑ በረራዎች መቋረጣቸውም ተመልክቷል። እንደ ሰሜን ካሮላይናና ዌስት ቨርጂኒያ ባሉ ግዛቶች ውስጥ በአንዳንድ አካባቢዎች እስከ 11 ኢንች ወይም 30 ሴንቲሜትር በረዶ መጣሉ ተነግሯል። በዚህ የተነሳም በቨርጂኒያ ከኩለ ሌሊት እስከ 7 ሰዓት ሩብ ጉዳይ ባለው 45 ደቂቃ ውስጥ ብቻ 142 የትራፊክ አደጋዎች የተመዘገቡ ሲሆን 162 የሆኑ ተሽከርካሪዎች ከአገልግሎት ውጪ መሆናቸውን ባለስልጣናት ተናግረዋል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች ይህን ይመስሉ ነበር። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደንን ለዜናው እናመሰግናለን። ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። እንዲሁም አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን @voaamharic በማለት ልታደርሱ ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ቀዳሚው መሰናዷችን መኪና ይሰራ አንድ ወጣት ያስተዋውቀናል። ወጣቱ አዩብ ያህያ ይባላል። የአሶሳ ከተማ ነዋሪ ሲሆን በሰራው መኪና ትላንት የጋብቻ ስነ ስርዓቱን አካሂዷል። ራሱ በሰራው መኪና የተሞሸረው ይህ ወጣት መኪናውን ለሰርግ አገልግሎት ለማከራየት እንዲሁም ለመጓጓዣ ለመጠቀም እቅድ እንዳለው ለጋቢና ቪኦኤ ተናግሯል። ወጣቱን ባለቤቱንና አባቱን በማናገር ናኮር መልካ ቀጣዩን ጥንቅር ከአምቦ ልኳል።
በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያህያ ትናንት ጥር 8 2014 ዓመተ ምህረት ከእጮኛው ጋር የጋብቻ ስነ ስርዓቱን ሲያከናውን የተለየ ክስተት ማስተናገዱን ይናገራል። አዩብ የተሞሸረው በራሱ በሰራው መኪና መሆኑን ለጋቢና ቪኦኤ ተናግሯል።
ባለቤቴ ስማ አድራ መንገሻ ትባላለች። ከእሷ ጋር የሰርግ ስነ ስርዓት አድርገናል። በሰርጋችን እለትም ደግሞ ለየት የሚያደርግ ነገር ነበረ። ያቺም ደግሞ በራሴ ፈጠራ የተሰራች አራት እግር ተሽከርካሪ ተጠቅሜ የሰርጉን ፕሮግራም አካሂደንበታል ማለት ነው።
ምን ይባላል? ምን ያህል ጊዜ ወሰደብህ ይህንን ተሽከርካሪ ለመስራት? ከምንድን ነው ይህንን ተሽከርካሪ የሰራኸው?
እንግዲህ ተሽከርካሪዋ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞተር ሳይክል፣ ከመኪና እቃ እንዲሁም ከባጃጅ ሴርፓርቶችን በመጠቀም ነው አዋቅሬ ልሰራ የቻልኩኝ። ለሷ የሚሆን ስም እስካሁን ድረስ አላገኘሁላትም። ለመስራት ኦልሞስት ወደ 2 ዓመት አካባቢ ይሆናል እየተሰራች የነበረው።
የሰራውን መኪና ለየት ስለሚያደርገው ፈጠራ አዩብ ገልጿል።
አንደኛ ከወዳደቁ ማቴሪያል ነች የተሰራችው። ሁለት ደግሞ አራት እግር ተሽከርካሪ ሆና ሰረገላ አይነት ነገር ነች። ለሰርግ በጣም አመች የሆነች ነች። በሶስተኛ ደረጃ ደግሞ ከመሬት ያለው ከፍታ ከፍ ያለ ስለሆነች የትኛውንም የመልክዓ ምድር ተቋቁሞ መግባት የሚችልበት አይነት ይዞታ ነው ያላት ማለት ነው።
አዩብ በራሱ ፈጠራ መሞሸሩ ስለፈጠረበት ስሜትም ያለው እነሆ።
እንግዲህ በእውነት ለመናገር ስሜቱ እጅግ በጣም ያስደስታል። ኖር ደግሞ ደስታውን የማየው ከኔ ይልቅ ሌሎች በአካባቢ ላይ ያሉ ሰዎች የበለጠ ተደስቶ ሳያቸው ትልቅ እርካታ ነው የሚሰጥ። በራስ መኪና ሰርቶ መሞሸር እንግዲህ በኢትዮጵያ ውስጥ ሳስበው እርግጠኛ ባልሆንም በጥናት የመጀመሪያ ነው ብዬ ነው የማስበው። ኖርማሊ በጣም እጅግ ደስ የሚል ስሜት ነው ያለው፣ በቃላት የማይገለጽ ማለት ነው።
ማን ነው መኪናውን የያዘው ትናንትና?
እንደ አጋጣሚ ሆኖ ታናሽ ብራዘር አለኝ፣ አንዋር ያህያ ይባላል። እሱ ነው እንደ ሹፌሩ ነው ሲነዳ የነበረው ማለት ነው።
ምን ምን አደረጋችሁበት?
እናትና አባቴ መኖሪያ ቤት ነበረ። ከዚህ ያው የርቀት ፕሮግራም አድርገን ወደ ልጅቷ ቤተሰብ ነው የሄድነው። ኖርማሊ ከተማ ውስጥም ዞር ዞር እያልን ነበር የሄድነው። በመቀጠል ከልጅቷ ቤተሰብ ያለውን ፕሮሰስ ጨርሰን ተመርቀን ልጅቷን ይዘን ስንወጣ ወደ ሽርሽር ሜዳ ነበር ነው። በግራና በቀኝ በሞተር ሳይክሎች ታጅቦ በመሀል ላይ የሙሽራ መኪና ሹፌር ብራዘሩ ነው። ብቻ በጣም ያስደስት ነበረ።
ከአዩብ ጋር በትዳር የተጣመረችዋ ሀጅራ መንገሻም በበኩሏ
ትናንትና ለሰርግ ቀን ነበረ። ያውም ደግሞ ልጁ የሚያደርገው ባለቤት የበሰራው መኪና ነበርና ጠርበስ ነበር። በጣም ደስ የሚል ቀን ነበረ። መጀመሩም ከዚህ በፊት አውቀው ነበረ፣ ሊያን ፕሮሴስ ላይ ነበረ። የሰርግ ቀን ግን በዚህ አይነት ሁኔታ እንዲህ አገኘዋለሁ ብዬ አልጠበቅኩም። ከጠበቅኩት በላይ ደስ በሚል ሁኔታ የተሰራ መኪና ነበረ። በጣም ታዳሚዎች ሁሉም ሰርፕራይዝ የሆነበት ፕሮግራም ነበር። ደስ ብሎኛል ለሱ ለእኔ እና ወደፊት ያው ከሱ ጋር በምንኖርበት ጊዜ ወደፊት በጣም ብዙ ነገር ለመስራት እቅዳለሁ። በጣም ብዙ ነገሮችን ያስባል። እሱ ደግሞ ከጎኑ ሆኜ እየደገፍኩት አብሬው ተካፋይ ሆኜ እያገዝኩት እቀጥላለሁ።
የአዩብ አባት አቶ ያህያ አሚድ መሐመድ ከልጅነቱ ጀምሮ ይመኘው የነበረው ነገር ነው የተሳካለት ሲሉ ተናግረዋል።
ይሄ ልጅ ከህፃንነቱ ብዙ ምኞት አለው። ምኞትን እያሳካ ነው። ከተሳካለት ምኞት አንድ የራሱ ፈጠራ የሰረገላ አይነት ነገር አድርጓት ሰርቷት ለትላንትናው ጥር 8 ለጋብቻ ደርሶ ሰርጉ በደመቀ ሁኔታና ቤተሰብ ከየአቅጣጫው ዘመድ አዝማድ ጓደኞቹም እንዲሁም መምህራኖቹ የነበሩ ሁሉ በተደሰቱ ሁኔታ ሰርጉም በጋራ አሳልፈን ለዛሬ በቅተናል። እውነት አላሰምንም። ያው የአላህ ፍቃድ ሆኖ ተሳክቷል።
ወጣት አዩብ በመኪናው ምን ለመስራት እንዳቀደ ሲገልጽም
እንግዲህ በመኪናው ኖርማሊ በጣም እጅግ ለሰረገላ አይነት መልክ ስለሆነች የተሰራችው ለሰርግ ፕሮግራም ኢቨን ዛሬ ራሱ ተደውሎልኝ ነበር ለሰርግ እንድታከራየን ተብዬ ከአንድም ሁለት ቦታ ተደውሎልኛል። እንግዲህ የሰርግ ስነስርዓት ለማካሄድም ምቹ ስለሆነች በክራይ ደረጃ ለመስጠትም እንደገና ደግሞ ለግል ሰርቪስም ለመጠቀም አስቤበታል ነው ማለት ነው።
ወጣቱ የፈጠራ ስራውን ለማስመዝገብ ሂደት መጀመሩን በመጠቆም መንግስት ፈጠራ ላይ የተሰማሩ ወጣቶችን ማበረታታት አለበት ሲልም መልእክት አስተላልፏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
እያዳመጣችሁት ያላችሁት ጋቢና ቪኦኤ በየለቱ ወደ እናንተ የሚደርስ የወጣቶች ድምጽ ነው። ወደ ተከታዩ ፕሮግራማችን እናልፋለን። ዛሬ በዩናይትድ ስቴትስ የማርቲን ሉተር ኪንግ ቀን ነው። እንደ አውሮፓውያን የቀን አቆጣጠር ከ1986 ዓመተ ምህረት ጀምሮ ዩናይትድ ስቴትስ የሲቪል መብቶች ትግል አውራው ማርቲን ሉተር ኪንግ የልደት መታሰቢያ ቀንን በየዓመቱ ስታከብር ቆይታለች። ይሁንና በዘንድሮ የማርቲን ሉተር ኪንግ ቀን ለሴኔት የቀረበው የመራጮች መብት ሕግ ባለመጽደቁ ምክንያት የጥቁሮች መብት በብዙ ዓመታት ውስጥም ቢሆን ወደፊት አልተራመደም የሚሉ ድምጾች ተበራክተውበታል። ይህ ቅዋሜም የዛሬውን ቀን ከባድ መንፈስ እንዲጫኑ አድርጎታል። በዚህ ዙሪያ ሮብ ግሬቨር እና ላውራ ቦማን ያዘጋጁትን ዘገባ ኤደን ገረመው እንደሚከተለው ታቀርበዋለች።
They I want to say to the people of America and the nations of the world.
ዛሬ ለአሜሪካና ለዓለም ሕዝብ ማንም ሊያስቆመን በማይችል መልኩ እየተራመድን መሆኑን ልገልጽ እወዳለሁ።
የማርቲን ሉተር ኪንግ ጁኒየር የመብቶች እንቅስቃሴ የተጀመረው እንደ አውሮፓውያን አቆጣጠር በ1955 በደቡባዊ አላባማ ጥቁሮችና ነጮች ተቀላቅለው በሕዝብ መጓጓዣ ላይ እንዲጓዙ መዋጋት ከጀመረበት ጊዜ አንስቶ ነው። ከዛን ጊዜ አንስቶም ሰላማዊ የሆነ የመብቶች እንቅስቃሴን መምራቱን ቀጠለ። እንደ አውሮፓውያን አቆጣጠር በ1964 ዓ.ም ማርቲን ሉተር ኪንግ የኖቤል ተሸላሚ ሲሆን በዛኑ በተመሳሳይ ዓመት ደግሞ የዩናይትድ ስቴትሱ ፕሬዝዳንት ሊንደን ጆንስ የዜጎችን መብት በቀጣዩ ደግሞ የመራጮችን መብት አጸደቁ። እነዚህ ህጎች በህዝብ መገልገያ ቦታዎች በጥቁሮች ላይ ይደርሱ የነበሩ መገለሎችን ያስቆሙ ሲሆን ጥቁሮች በሀገራቸው ምርጫ ላይ እንዲሳተፉ የፈቀዱ ነበሩ። ማርቲን ሉተር ኪንግ ዛሬ ህልም አለኝ የተሰኘውን ታዋቂውን ንግግራቸውን አደረጉ።
I have a dream.
ዛሬ አንድ ህልም አለኝ። ምስኪኖቹ ህፃናት ልጆቼ አንድ ቀን በቆዳ ቀለማቸው ሳይሆን በሚያሳዩት ባህሪ የሚመዘኑበት ሀገር ላይ ይኖራሉ ብዬ ተስፋ አድርጋለሁ።
በዚህ ሳምንት የዩናይትድ ስቴትስ የፍትህ ቢሮ የዶክተር ማርቲን ሉተር ኪንግን መታሰቢያ በድረገጽ ላይ በተካሄደ ፎረም አክብሯል። ክሪስቲን ክላርክ የዜጎች መብት ምክትል ጠቅላይ አቃቤ ህግ ናቸው። በእለቱ እንዲህ ብለዋል።
Dr. King has had a tremendous impact on all our lives and his legacy of
Dr. King የሁላችንም ህይወት ላይ አሻራውን አሳርፏል። ከተስፋ ጋር የተያዘው ዝናውና ለእኩልነት ያለው ጥረት የዜጎች መብቶች ቢሮ ውስጥ ዋና ትኩረታችን ሆኖ ይቀጥላል።
በተመሳሳይ ሼሪል አይፊል የህግ መከላከያና የትምህርት ድጋፍ ፕሬዝዳንት ናቸው። የዶክተር ማርቲን ሉተር ኪንግን እንቅስቃሴና ትግል እንዲገልጸውስ ነበር።
Dr. King is saying give us the ballot so that we can
ዶክተር ኪንግ ያለው ፍትሃዊ የሆኑ ዳኞችን መምረጥ እንድንችል ድምጻችንን ስጡን ነው። የምርጫ ካርዱን ስጡን፣ የወንጀለኛ መቅጫ ህግ የሚያውቁና ድምጻችን እንዲሰማ የሚያደርጉ ተወካዮችን መምረጥ እንድንችል ነው ያለው።
በዚህ ሳምንት መጀመሪያ ላይ ፕሬዝዳንት ጆ ባይደንና ምክትል ፕሬዝዳንት ካማላ ሃሪስ በጆርጂያ ግዛት በሚገኘው የማርቲን ሉተር ኪንግ መካነ መቃብር በመገኘት አክብሮታቸውን ያደረሱ ሲሆን ፕሬዝዳንቱ በአሁን ሰዓት አከራካሪ ሆኖ ስለቀጠለው የመራጮች መብት ንግግር አድርገዋል።
በዚህ በጆርጂያ ግዛት ብቻ አይደለም ባለፈው አመት ብቻ በ19 ግዛቶች 34 የሚሆኑ የመራጮችን መብት የሚገቱ ህግ ረቂቆች ለውሳኔ መቅረብ ብቻ ሳይሆን መጽደቅ ችለዋል። አሁንም 400 የሚጠጉ የመራጮችን መብት የሚገድቡ ህጎችን የሪፐብሊካን ግዛቶች እያረቀቁ ይገኛሉ። ከአሁን በኋላ ማን ይመረጣል የሚለው እንዲሁም የመረጣችሁበት ድምጻችሁ ዋጋ አለው ወይ የሚለው ነው የሚያሳስበው።
ሪፐብሊካኖች የባይደንን ይህንን አባባል ታዲያ አሜሪካንን ለመጠበቅ እንጂ የመራጮች መብት ለመገደብ የተደረገ አይደለም ሲሉ ይከራከራሉ። ከዚህ በተጨማሪም ሴኔቱ ያለ ሪፐብሊካኖች ድጋፍ አዲስ ህግን ለማጽደቅ ማሰቡ እንዳሳሰባቸውም ተናግረዋል። ይህ በእንዲህ እንዳለ ታዲያ በታሪክ ዘረኞች ተብለው የሚታወቁት እንደ የኮንፌዴሬሽኑ ጀነራል ቶማስ ስቶንዋል ጃክሰን ያለመሳሰሉ ሰዎች የተሰሩ የመታሰቢያ ሐውልቶችም እየፈረሱና እየተነቀሉ ይገኛሉ። ሚቼል ኮልበርት ይህንን ጉዳይ ባጽንኦት ትከታተላለች።
እነዚህ ምልክቶች ለማህበረሰቡ መጥፎ ናቸው። ስለዚህ ሰዎች ቁስላቸውን እንዲሽር አንስተናቸዋል።
ማርቲን ሉተር ኪንግ የመራጮች መብት ይከበር ዘንድ በእጅጉ የጣረ ሰው ነው። በዛ ወቅትም እንዲህ ሲል ተናግሮ ነበር።
የተስፋይቱን ምድር አይቻታለሁ። አብሬያችሁ አልገባ ይሆናል። ነገር ግን ዛሬ ምሽት እንደምታውቁት የምሻው ነገር ቢኖር እኛ ወደ ተስፋይቱ ምድር የምንገባ ሰዎች ነን።
ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በ1968 ዓመተ ምህረት በሰው እጅ ህይወቱ አልፏል። ይሁን እንጂ ከብዙ 10 ዓመታት በኋላም ንግግሮቹ የዘር መድሎን በተመለከተ ያሉትን ችግሮች ለመፍታት ሰዎች ይንቀሳቀሱ ዘንድ ጉዳዩንም ብሔራዊ ርዕስ ያደርጉት ዘንድ ብዙዎችን ያነቃቃሉ። እስካሁን ድረስም በአሜሪካ ምድር የዘር መድሎ አሳሳቢ ጉዳይ እንደሆነ ቀጥሏል። ይሁንና የዘንድሮ በዓል በከበደ ልብ እየታሰበ ይገኛል። ውድለት ማርቲን ሉተር ኪንግ ሶስተኛው የሴኔት አባላት ሲንማና ሙንቺን የመራጮች መብት ይከበር ዘንድ የፕሬዝዳንት ጆ ባይደን አስተዳደር ያወጣውን ረቂቅ ባለማጽደቃቸው ምናልባት እነዚህ ሰዎች በታሪክ መታወስ ፈልገው ሊሆን ይችላል። ታሪክ አይበይንም። ታሪክ በሞተ ሰው አጥያይ ነው የሚያያቸው። ዴሞክራሲን ማስጠበቅ ሲኖርባችሁ የት ሄዳችሁ ነበር ሲል ይጠይቃችኋል ሲሉ መራር የሆነ ትችት ሰጥተዋል። በዛሬው ዕለትም የማርቲን ሉተር ኪንግ ጁኒየር ቤተሰቦች በዋሽንግተን ዲሲ የሰብአዊ መብት ታጋዩን ለመዘከር የእግር ጉዞ አድርገዋል።
ዘጋቢዎቻችንን እናመሰግናለን። አድማጮች፣ ቀጣዩ መሰናዷችን ሳምንታዊው የስፖርት ጥንቅር ነው። ኬኔዲ አባተ በመካሄድ ላይ ያለውን የአፍሪካ ዋንጫ አበይት ክስተቶች እንዲሁም ሌሎች ዓለም አቀፍ ስፖርታዊ ዜናዎችን አዘጋጅቶ እየጠበቀን ነው። ወደዛ እንለፍ።
ሰላሳ3ኛው የአፍሪካ ዋንጫ ውድድር ያልተጠበቁ ውጤቶችን ያስመዘገበ ቀጥሏል። በካሜሩን አስተናጋጅነት እየተካሄደ ባለው የአፍሪካ ዋንጫ ሁለተኛ የምድብ ጨዋታዋን ከአዘጋጇ ጋር ያደረገችው ኢትዮጵያ 4-1 በሆነ ውጤት ተሸንፋለች። ባለፈው ሐሙስ ጥር 5 በተካሄደው የሁለቱ ብሔራዊ ቡድኖች ጨዋታ ዋሊያዎቹ በመጀመሪያው አጋማሽ ከተጋጣሚያቸው የተሻለ የኳስ ቁጥጥር በማድረግ የጨዋታውን የበላይነት ወስደው ታይተዋል። ዋሊያዎቹ ጨዋታው በተጀመረ ገና በ4ኛው ደቂቃ በዳዋው ጤሳ ማካኝነት ባስቆጠሩት ጎል መሪ መሆን ቢችሉም መሪነታቸው የቆየው ግን ለአራት ደቂቃዎች ብቻ ነበር። በ8ኛው ደቂቃ የካሜሮን ብሔራዊ ቡድን በካርል ቶኮይ ካምቢ የግንባር ኳስ አቻ ሆኖ የመጀመሪያው አጋማሽ ቢጠናቀቅም ከረፍት መልስ 3 ተጨማሪ ጎሎችን ያስቆጠሩት የውድድሩ አዘጋጆች ጨዋታውን 4-1 ማሸነፍ ችለዋል። ይህን ውጤት ተከትሎ በሁለቱ ጨዋታዎች ሙሉ 6 ነጥብ ያላት ካሜሮን ወደ ቀጣዩ ዙር ማለፏን ስታረጋግጥ፣ በሁለት ጨዋታዎች ምንም ነጥብ ያላገኘችው ኢትዮጵያ ደግሞ የማለፍ እድሏ የተሟጠጠ ሆኗል። ኢትዮጵያ ለማለፍ ከቡርኪና ፋሶ ጋር የምታደርገውን የዛሬውን የምድቧን 3ኛና የመጨረሻ ጨዋታ ከማሸነፍ ባለፈ የሌሎችን ውጤትም ትጠብቃለች። ከመጨረሻው የምድብ ጨዋታ በፊት መግለጫ የሰጡት አሰልጣኝ ውበቱ አባተ በቡድናችን ላይ በተለይ በአእምሮ ረገድ ችግሮችን ተመልክተናል ያሉ ሲሆን፣ በዚያ ላይ ከሰራን እድሉ አለን እንደምናሳካም አምናለሁ ማለታቸውን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ያልተጠበቁ ውጤቶች እየተመዘገቡበት ባለው በዚህ ውድድር ያለፈው የአፍሪካ ዋንጫ ባለቤት አልጄሪያ ትናንት በኢኳቶሪያል ጊኒ ተሸንፋ ወደ ቀጣዩ ዙር የማለፍ እድሏ አጣብቂኝ ውስጥ ገብቷል። አልጄሪያ በውድድሩ ለመቆየት በቀጣዩ ሐሙስ ከምድቡ መሪ ኮት ዲቫር ጋር የምታደርገውን ጨዋታ ማሸነፍ ግድ ይላታል። ኖቫክ ጆኮቪች በፍርድ ቤት ትዕዛዝ ከአውስትራሊያ ተባሮ ወጥቷል። የዓለማችን ቁጥር 1 የሜዳ ቴኒስ ተጫዋች ኖቫክ ጆኮቪች ቪዛው እንዲሰረዝ በፍርድ ቤት መወሰኑን ተከትሎ ዛሬ ከተጀመረው የአውስትራሊያ ኦፕን ተሳትፎ ውጪ በመሆን ከሀገሪቱ ተባሯል። የአመቱ የመጀመሪያው የቴኒስ ግራንድ ስላም ሊጀመር አንድ ቀን ብቻ ሲቀረው ሀገሪቱን ለቆ እንዲወጣ የተወሰነበት ጆኮቪች የአምናውን የወንዶች ነጠላ ሻምፒዮንነት ድሉን ማስጠበቅ የሚችልበትን እድል ተነፍጓል። የ34 አመቱ የሜዳ ቴኒስ ኮከብ ጆኮቪች የኮቪድ-19 ክትባት አልወሰደም በሚል አውስትራሊያ እንደደረሰ በኢሚግሬሽን ማቆያ ውስጥ ብዙ ቀናትን ለማሳለፍ ከተገደደ በኋላ ባለፈው ሳምንት ከሀገሪቱ ላለመባረር ያቀረበው ይግባኝ ተቀባይነት አግኝቶ ነበር። ሆኖም ከትናንት በስቲያ ምሽት በሆቴል ማቆያ ውስጥ ያሳለፈው ጆኮቪች የአውስትራሊያ የኢሚግሬሽን ሚኒስትር አሌክስ ሃውክ ቪዛው እንደገና እንዲሰረዝ ያሳለፉትን ውሳኔ በፍርድ ቤት ክርክር መርታት አልቻለም። የአውስትራሊያ መንግስት የኮቪድ-19 ክትባት ያልተከተበው ጆኮቪች በሀገሪቱ ውስጥ መገኘቱ በህዝቡ ዘንድ የጸረ ክትባት ስሜት እንዲጨምር ሊያደርግ ይችላል ሲል ተከራክሯል። የቪዛ ስረዛውም በአውስትራሊያ ፌዴራል ፍርድ ቤት በሶስት ዳኞች የጋራ ድምጽ ጸንቷል። 9 ጊዜ የአውስትራሊያ ኦፕን ሻምፒዮን የሆነው ጆኮቪች ወጪውን እንዲከፍልም የታዘዘ ሲሆን በሀገሪቱ ህግ መሰረት ለ3 አመታት ወደ አውስትራሊያ እንዳይገባ ሊከለከል ይችላል። የአውስትራሊያው ጠቅላይ ሚኒስትር ስኮት ሞሪሰን ግን የ3 አመታት እገዳው በጆኮቪች ላይ ተፈጻሚ ላይሆንና በቅርቡ ወደ ሀገሪቱ መግባት ሊፈቀድለት እንደሚችል ተናግረዋል። ጆኮቪች ከፍርዱ በኋላ በሰጠው አስተያየት በፍርድ ቤቱ ውሳኔ በጣም ቅር ተሰኝቻለሁ ያለ ሲሆን፣ ተጨማሪ አስተያየት ከመስጠቱ በፊት ግን ለረፍትና ለማገገም የተወሰነ ጊዜ መውሰድ አለብኝ ብሏል። የጆኮቪች የሰሞኑ የአውስትራሊያ ጉዳይ በመላው ዓለም መነጋገሪያ ሆኖ መቆየቱ ይታወቃል። የቼክ ፕሬዝዳንት የቤጂንግ 2022 ዲፕሎማሲያዊ እቀባና ወገዙ። የቼክ ፕሬዝዳንት ሚሎሽ ዜማን በ2022 የቤጂንግ የክረምት ኦሎምፒክ በዩናይትድ ስቴትስ የተጀመረውን ዲፕሎማሲያዊ እቀባ የሚቀላቀሉ ሀገራት ቁጥር እየጨመረ መምጣቱን ተቃውመዋል። የኦሎምፒክ ጨዋታዎች ፖለቲካ መሆን የለባቸውም ሲሉም ፕሬዝዳንቱ ድርጊቱን ተችተዋል። ከ3 አመታት ባነሰ ጊዜ ውስጥ ይጀምራል ተብሎ በታቀደው የክረምት ኦሎምፒክ ጨዋታ ላይ በርካታ ሀገራት የመንግስት ባለስልጣናትን ወደ ቻይና ዋና ከተማ ለመላክ ፈቃደኛ አይደሉም። ይህም በቻይና ይፈጸማል የሚሉትን የሰብአዊ መብት ጥሰት በመቃወም መሆኑን የዲፕሎማሲ እቀባውን የተቀላቀሉ ሀገራት አስታውቀዋል። መሰል ዲፕሎማሲያዊ እቀባን ተግባራዊ ለማድረግ ከቼክ ሴኔትም ባለፈው አመት ሐሳብ ቀርቦ የነበረ ቢሆንም ፕሬዝዳንት ዜማን ሐሳቡን ተችተዋል። ከረጅም ጊዜ በፊት በ1980 በሞስኮና በ1984 በሎስ አንጀለስ መሰል እቀባ አጋጥመዋል ያሉት ፕሬዝዳንቱ አንዳንድ የፖለቲካ ጎሾች ብለው የገለጿቸው አካላት በኦሎምፒኩ ላይ አለመኖራቸው በእርግጠኝነት ምንም ስጋት አይፈጥርም ሲሉ ተናግረዋል። የሩሲያው ፕሬዝዳንት ቭላዲሚር ፑቲንና የዓለም አትሌቲክስ ፕሬዝዳንት ሰባስቲያን ኮም የዲፕሎማሲ እቀባ ውሳኔዎችን በመቃወም ሐሳብ መስጠታቸው ይታወሳል። ቼክ ሪፐብሊክ በቤጂንግ 2022 ላይ ሀገሪቱን የሚወክሉ 113 አትሌቶችን በመያዝ በታሪክ ከፍተኛ ቁጥር የያዘውን ቡድኗን ወደ ክረምት ኦሎምፒኩ ልትልክ ተዘጋጅታለች። ቻይና ከፍተኛ የሰብአዊ ሰብአዊ መብት ጥሰት ተፈጽማለች በሚል ተቃውሞ ከአትሌቶቻቸው ውጭ ባለስልጣናትን ለኦሎምፒኩ አንልክም ካሉ ሀገራት መካከል ዩናይትድ ስቴትስ፣ አውስትራሊያ፣ ቤልጅየም፣ ብሪታንያ፣ ካናዳ፣ ሊቱዌኒያና ኒውዚላንድ ይጠቀሳሉ። በመጨረሻም በኮቪድ-19 ምክንያት የተጫዋቾች የዝውውር ገበያ ለተከታታይ 2 አመታት ማሽቆልቆሉን የፊፋ ሪፖርት አመለከተ። የእግር ኳሱ ዓለም የዝውውር ገበያ አሁንም በኮቪድ-19 ተጽዕኖ እያሽቆለቆለ ሲሆን በጎርጎሮሳውያኑ 2021 ወደ 4.86 ቢሊዮን ዶላር በማሽቆልቆል በ2020 ከነበረው 5.63 ቢሊዮን ዶላር በ13.6 በመቶ ዝቅ ሲል በ2019 ከነበረው ደግሞ በ33.8 በመቶ መውረዱን የፊፋ የዓለም ዝውውር ሪፖርት አረጋግጧል። የዝውውር ወጪ እያሽቆለቆለ ሲሄድ 2021 ሁለተኛው ተከታታይ አመት ነው። በ2019 የዝውውር ገበያ ወጪው በመላው ዓለም ወደ 7.35 ቢሊዮን ዶላር ከፍ ብሎ ነበር። ምንም እንኳን በኮቪድ ወረርሽኝ ምክንያት ለተጫዋቾች ዝውውር የወጣው ወጪ ባለፉት 2 አመታት እየወረደ ቢመጣም በ2021 18068 ዓለም አቀፍ ዝውውሮች መከናወናቸውን ሪፖርቱ አመልክቷል። ይህም ከ2020 ጋር ሲነጻጸር የ5.1 በመቶ እድገትን ያሳያል። ከአጠቃላይ የዝውውር መጠን ኮንትራታቸው በመጠናቀቅ ላይ የሚገኙ ተጫዋቾች ዝውውር 67 በመቶ የሚሆነውን የሚሸፍን ሲሆን ይህም የበጀት ቅነሳና ከፍተኛ ኪሳራ በመኖሩ ምክንያት የዝውውር ገበያው እንዴት እንደተለወጠ ያሳያል ነው የተባለው። የፊፋ መረጃ እንደሚያመለክተው አማካዩ የዝውውር ክፍያም በ2021 ወደ 300 ሺህ ዶላር ወርዶ ከ2011 የክፍያ መጠን ጋር ተስተካክሏል። ለዛሬ መረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች የዚህ መሰናዶ ሰፋ ያለ ክፍል በዌብሳይታችን ላይ ስለሚገኝ እንድታዳምጡት እንጋብዛለን። እኛም ለምሽቱ ያዝናቸውን ፕሮግራሞች እዚህ ላይ እናጠናቅቃለን። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ አመሸሁት ስመኝሽ ቆየ ነበር። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክና በትዊተር ገጻችን @voaamharic ላይ አድርሱን። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ለን መልካም
I'm sorry, I'm sorry.